The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እስካሁን ድረስ የተመዘገቡ ፓርቲዎች ወደ 15 ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከ2000 በላይ ነው።
የኢትዮጵያ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። ከሲዳማ ክልልም ከምርጫ ጉዳይ ጋር የተያያዘ ዘገባ ደርሶናል። መጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ የካቲት 24 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ፣ ከእለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪው ንጉሱ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎች ጋር እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ትናንት በስልክ ማነጋገራቸውን አስታወቁ። የውጭ ጉዳይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩት አጭር መልእክት በትግራይ ክልል የቀጠሉት ቀውሶች ዩናይትድ ስቴትስን እያሳሰቡ መሆናቸውን ለጠቅላይ ሚኒስትር አብይ እንደገለጹላቸው ተናግረዋል። ግጭቶቹ እንዲቆሙና የሲቪሎችን ደህንነት ለመጠበቅ አስቸኳይ እርምጃዎችን እንዲወስዱ እንዳሳሰቧቸውና ዩናይትድ ስቴትስ ግጭቶችን በመፍታት ለማገዝ ዝግጁ እንደሆነች ያሳወቋቸው መሆኑንም ብሊንከን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በመስሪያ ቤቱ ዌብሳይት ላይ ባወጡት ጽሑፍ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር ጋር ባደረጉት ውይይት ትግራይ ክልል ውስጥ ያሉት ሰብአዊ ሁኔታዎችና የሰብአዊ መብቶች ቀውሶች ዩናይትድ ስቴትስን ማሳሰባቸውን አጠንክረው ገልጸውላቸዋል ብለዋል። ፕራይስ በመቀጠል በክልሉ ውስጥ ስለተፈጸሙ የጭካኔ አድራጎቶች፣ የሰብአዊ መብቶች ጥሰቶችና በደሎችን የሚያሳዩ አማኒ ዘገባዎች ቁጥር እያደገ መሆኑን ብሊንከን ለጠቅላይ ሚኒስትሩ ማንሳታቸውንና የኢትዮጵያ መንግስት ስደተኞችን ጨምሮ የሲቪሎችን ደህንነት ለመጠበቅ እንዲሁም ሁከቱ እንዳይቀጥል ለመከላከል አስቸኳይና ተጨባጭ እርምጃዎችን እንዲወስድ ማሳሰባቸውን አመልክተዋል። ኔድ ፕራይስ አክለውም ግጭቱ ፈጥኖ እንዲቆም የአማራ ክልል የጸጥታ ኃይሎችና የኤርትራን ወታደሮች ጨምሮ የውጭ ኃይሎች ከትግራይ እንዲወጡ የውጭ ጉዳይ ሚኒስትር ብሊንከን አጥብቀው ጠይቀዋቸዋል ብለዋል። የኢትዮጵያ መንግስት ተፈጽመዋል ስለተባሉት የሰብአዊ መብቶች ጥሰቶችና በደሎች ነጻና ተአማኒ ምርመራ ለማመቻቸት ከዓለም አቀፉ ማህበረሰብ ጋር እንዲሰራ፣ የድርጊቶቹን ፈጻሚዎች በተጠያቂነት እንዲይዝም ሚኒስትር ብሊንከን ማሳሰባቸውን ፕራይስ ጨምረው አመልክተዋል። ወደ ትግራይ ክልል ሰብአዊ ረድኤት ባልተገደበ ሁኔታ እንዲደርስ የኢትዮጵያ መንግስት መፍቀዱን እንደሚያውቁ አሜሪካዊው የውጭ ጉዳይ ሚኒስትር ለጠቅላይ ሚኒስትሩ መግለጻቸውንና መንግስት የገባውን ቃል እንዲያከብር መጠየቃቸውን፣ ዩናይትድ ስቴትስም ለችግር ለተጋለጡ ኢትዮጵያውያን ህይወት አድን ሰብአዊ እርዳታ መለገሷን እንደምትቀጥል ያረጋግጡ መሆኑን ኔድ ፕራይስ ጨምረው አመልክተዋል። በሌላ በኩል የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ህግን የማስከበር ዘመቻ በሚል ርዕስ ዛሬ ባወጣው ዝርዝር መግለጫ መንግስቱ ክልሉ ውስጥ እያካሄደ ያለውን ዘመቻ አነሳስና የፌዴራል መንግስቱን ጣልቃ መግባት የገፋውን ወንጀለኛ ያለው የህወሓት ቡድን ፈጽሟል ያላቸውን የህገ መንግስት ጥሰቶች ታሪክ በግልጽ የሚያሳዩ ማብራሪያዎችን በተለያዩ አጋጣሚዎች ማውጣቱን አስታውሷል። የህወሓት ቡድን ህገ መንግስቱን በሚጠብቁት የመከላከያ ኃይሎች የሰሜን እዝ ላይ ሆነ ተብሎ የተቀነባበረና አስከፊ ጥቃት በመፈጸም በሀገሪቱ ህግ መሰረት ከፍ ያለ የክህደት ወንጀል ፈጽሟል ብሏል። ማንም ግለሰብ ወይም አካል በብሔራዊም ይሁን በዓለም አቀፍ ደረጃ ከሀገሩ ህግ በላይ መሆን እንደማይችልና የኢትዮጵያ መንግስትም ህግን የማስከበርና ሀገሪቱን የመከላከል ግዴታውን እየተወጣ መሆኑን መግለጫው አመልክቷል። መንግስቱ በአሁኑ ጊዜ ትግራይ ክልል ውስጥ ያካሄደ ያለው ዘመቻ ሁለት ገጽታ ያለው መሆኑን መግለጫው ጠቁሞ አንደኛው የሚያስፈልገውን ሰብአዊ እርዳታ መድረስ እያረጋገጡ ክልሉን መልሶ መገንባት መሆኑን ይገልጻል። በዚህም መሰረት ልማቱ እየተጠገነ መሆኑንና ለዜጎች አስፈላጊ አገልግሎቶችን ለመስጠት አስተዳደራዊ ስራዎች መመለሳቸውን አብራርቷል። መንግስቱ ሁለተኛ ያለው እንቅስቃሴው ወንጀል የፈጸሙ ሰዎችን ፍትህ ፊት የማቅረቡን ስራ ማጠናቀቅ መሆኑንና ይህም በክልል ውስጥ አሁን እየተከናወነ መሆኑን መግለጫው ይናገራል። አድማጮች፣ ስፋት ባላቸው የትግራይ ክልል የወቅቱ ሁኔታና ገጽታዎች ላይ የኢትዮጵያ መንግስት ባወጣው መግለጫ ላይ ዝርዝር ያለ ዘገባ ይዘን እንመለሳለን። በትግራይ ክልል መቀሌ ከተማ ሰሞኑን በቁጥጥር ስር ውለው የነበሩ ጋዜጠኞችና የውጪ ሚዲያ አስተርጓሚዎች በዛሬው ዕለት በነጻ መለቀቃቸው ታወቀ። ከቢቢሲው ዘጋቢ ከግርማይ ገብሩ በስተቀር የሌሎቹ የሞባይል ቴሌፎንና ላፕቶፖች እንዲሁም ዲስኮች እንዳልተመለሱላቸው ከተለቀቁት አንዱ የሆነው የኤኤፍፒ አስተርጓሚ ፍጹም ብርሃነ ለትግራይ ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ነገ ሐሙስ የትግራይ ክልል ሰብአዊ ይዞታን በተመለከተ ለመነጋገር ስብሰባ የሚያካሂድ መሆኑን ዲፕሎማቶች ለአዣንስ ፍራንስ ፕሬስ ገልጸዋል። ጸጥታ ምክር ቤቱ በአየርላንድ ጥያቄ ነገ እኩለ ቀን ላይ በዝግ ስብሰባ የሚወያይ ሲሆን የጋራ መግለጫ የሚወጣበት ይሁን አይሁን ግን እርግጠኞች እንዳልሆኑ ዲፕሎማቶቹ መግለጻቸውን ኤኤፍፒ ዘግቧል። ከአንድ ወር በፊትም ዳሮፓውያን የካቲት 2 ቀን የጸጥታው ምክር ቤት ወደ ትግራይ የሰብአዊ ረድኤት ተደራሽነት በይበልጥ እንዲመቻች ለመጠየቅ ስብሰባ አድርጎ መወያየቱ ይታወሳል። ምክር ቤቱ አባላት የሆኑ የአፍሪካ ሀገሮች የጋራ መግለጫ የማውጣትን ሐሳብ አስቀድመው ውድቅ ማድረጋቸውም አይዘነጋም። በርካታ የጸጥታው ምክር ቤት አባላት አየርላንድ ስብሰባው እንዲካሄድ መጠየቋን እንደደገፉ ስማቸው እንዲገለጽ ያልፈለጉ ዲፕሎማት ለኤኤፍፒ መግለጻቸውን ዘገባው አክሎ አስታውቋል። ኤስቶኒያ፣ ፈረንሳይ፣ ኖርዌይ፣ ብሪታንያ እና ዩናይትድ ስቴትስ ትግራይ ውስጥ ተፈጽመዋል ስለተባሉ የጭካኔ አድራጎቶች ዓለም አቀፍ ምርመራ እንዲከፈት ዛሬ ጥሪ ማቅረባቸውን ዘገባው አያይዞ ጠቅሷል። ሱዳን ሽብርተኝነትን ከሚደግፉ መንግስታት መዝገብ በይፋ መሰረዟን ተከትሎ ዩናይትድ ስቴትስ የባህር ኃይል ኃይሎች ከአስርት ዓመታት በኋላ ለመጀመሪያ ጊዜ ሀገሪቱን እየጎበኙ ናቸው። ናባ ሙሄዲን ከካርቱም ያጠናቀረችው ዘገባ ዝርዝሩን ይዟል። ጽዮን ግርማ ታቀርበዋለች። ጽዮንን አመሰግናለሁ። በሱዳን ውስጥ አንድ የሀገሪቱ ሱፕሪም አየር መንገድ አውሮፕላን ትናንት ማክሰኞ ከቀትር በኋላ ተከስክሶ በውስጡ የነበሩት 10 ሰዎች መሞታቸውን ዘገባዎች አመለከቱ። አውሮፕላኑ 8 ተሳፋሪዎችና 2 የበረራ ሰራተኞች ይዞ ፒዮሪያ ከምትባል ትንሽ መንደር እንደተነሳ መውደቁን ነው ዘገባው ያመለከተው። ወደ ጁባ አውሮፕላን ጣቢያ ለመጓዝ እንደተነሳ የወደቀበት ምክንያት እየተመረመረ መሆኑም ተጠቅሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ለኮቪድ-19 ዜናዎች ስናልፍ ሱዳን የኮቪድ-19 ክትባት ለባለ መካከለኛና ዝቅተኛ ገቢ ሀገሮች ለማዳረስ ከሚሰራው ኮቫክስ የተላከላትን ክትባት በዛሬው ዕለት ተቀብላለች። አስትራዜኒካ ኩባንያ የተሰሩ 800,000 ክትባቶች ዛሬ ካርቱም አውሮፕላን ጣቢያ መግባታቸው ታውቋል። ዓለም የጤና ድርጅት መሪነት የተቋቋመው ኮቫክስ መካከለኛው ምስራቅና ሰሜን አፍሪካ አካባቢ ሀገር የኮቪድ-19 ክትባት ሲልክ ይህ ለሱዳን የተላከው የመጀመሪያ መሆኑ ነው። ክትባቱን በማድረስ ዩኒሴፍ ትብብር ማድረጉም ዜናው ጨምሮ ገልጿል። በሌላ ዜና ለመጀመሪያ ጊዜ ብራዚል ውስጥ የተከሰተው የተለወጠ የኮሮና ቫይረስ ዝርያ ቀደም ሲል ለቫይረሱ ተጋልጠው የሚያውቁ ሰዎችንም ጭምር እንደገና ሊያገኛቸው እንደሚችል ሳይንቲስቶች አስጠነቀቁ። P1 variant የሚል ስም የተሰጠው ይህ ልውጥ የኮሮና ቫይረስ ዝርያ መጀመሪያ ጊዜ አማዞን የማኑስ ግዛት መከሰቱ ከታወቀበት ካለፈው ህዳር ወር አንስቶ በዓለም ዙሪያ ከ20 በሚበልጡ ሀገሮች መዛመቱን የተገለጸው ብሪታንያና የብራዚል ሳይንቲስቶች አብረው ባካሄዱት ጥናት ዘረሉውት ቫይረስ ከመጀመሪያው ቫይረስ ከ1.4 እስከ 2.4 ጊዜ እጥፍ በሚደርስ ፍጥነት ይዛመታል ተብሏል። አጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ የካቲት 24 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ምርጫ 2013 ይካሄድባቸዋል በተባሉ የአገሪቱ ክፍሎች የሚገኙ የምርጫ ክልሎች በሙሉ የእጩዎች ምዝገባ እየተከናወነ መሆኑን ብሔራዊ የምርጫ ቦርድ አስታወቀ። ተፎካካሪ ፓርቲዎች በበኩላቸው እስካሁን ያልተከፈቱ የምርጫ ክልል ጽህፈት ቤቶች መኖራቸውንና የጸጥታና ሌሎች ችግሮች እንቅፋት የፈጠሩባቸው መሆኑን ይናገራሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አንድም እጩ ያላስመዘገበ መሆኑን አመልክቷል። መለስካቸው አምሃ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ውይይት በእጩ አመዘጋገብ ሂደት ላይ ባጋጠሙ ችግሮች ዙሪያ ተወያይቷል። የቦርዱ ሰብሳቢ ብርቱካን ሚደቅሳ ባደረጉት ንግግር በተለያየ ጊዜ ቢሆንም በአሁኑ ወቅት በሀገሪቱ ምርጫ በሚካሄድባቸው ክፍሎች ሁሉ የምርጫ ክልሎች ጽህፈት ቤቶች ክፍት መሆናቸውንና ፓርቲዎችም እጩዎቻቸውን ማስመዝገብ መጀመራቸውን ተናግረዋል። በአንዳንድ ቴክኒካዊ ችግሮች ምክንያት ዛሬ ያለውን ዝርዝር ሁኔታ ማወቅ ባይቻልም የእጩ ምዝገባው ያለበትን አጠቃላይ መልክ የቦርዱ ሰብሳቢ ፍንጭ ሰጥተዋል።
ዛሬ ሁሉም የምርጫ ክልል ጽህፈት ቤቶች ላይ 673 ላይ የእጩዎች ምዝገባ እየተካሄደ ነው እና እነዚህ የምርጫ ክልል ጽህፈት ቤቶች እንደምታውቁት በተለያየ ጊዜ የተከፈቱ ናቸው። በመጀመሪያ ዙር የተከፈቱ አሉ። ክልሎች ዝግጁነት ላይ መሰረት ባደረገ በተሰጠ ውሳኔ በሁለተኛ ዙር የተከፈቱ አሉ። ግን ሁሉም ከፍተው ስራ ላይ ይገኛሉ። በዛ መሰረት እስካሁን ድረስ የተመዘገቡ ፓርቲዎች ወደ 15 ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከ2000 በላይ ነው። ግን የሴንትራል ሲስተሙ መረጃውን ከክልሎች ለመቀበል አንዳንድ የኮኔክሽን ችግሮች ስላሉበት የተሟላ መረጃ ገና ገብቶ አላለቀም። ግን 15 ፓርቲዎች እጩዎችን ለማስመዝገብ መቻላቸውን አውቀናል።
የፓርቲ ተወካዮችም ቦርዱ ያደረገውን ዝግጅትና እያከናወነ የሚገኘውን ስራ በአመዛኙ አመስግነዋል። በአንጻሩ ያጋጠሙ ችግሮችንም ቁጥራቸው ጥቂት የማይባል የፓርቲ ተወካዮች አመልክተዋል። በተደጋጋሚ ከተነሱ ችግሮች መካከል የምርጫ አስፈጻሚዎች ጽህፈት ቤት ከፍተው አለመገኘት፣ ጽህፈት ቤቶች የሚገኙበት ስፍራዎች አድራሻ አለመታወቅ፣ የጽህፈት ቤቶቹ መከፈት የዘገየ መሆኑ ተነስተዋል። ከዚህም ውጭ ግን በየአካባቢው የሚገኙ የመንግስት አካላትና የገዢው ፓርቲ አባላት በእጩዎች ላይ ይፈጽሙታል የተባለው በደል በምሳሌ ስም እየተጠቀሰ ተዘርዝሯል። ከእነዚህ አንዱ ከጋሞ ዴሞክራሲያዊ ፓርቲ አቶ ንቆቆ ኮሶሻራ ነበሩ።
እስካሁን አይተን የማናቀው መንግስት ለመገልበጥ የተዘጋጀ የታጠቀ ኃይል መጣብን እንደማለት የገጠሩን ህብረተሰብ እያወናበዱም ጭምር ከፍተኛ ችግር የፈጠሩብን ያሉት፣ አሁንም ችግሩ እንደቀጠለን ያለው ለምሳሌም ያህል ጋሞ ዞን ጨንቻ ወረዳ ላይ ጋዴፓ ወይም የጋሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ላይ ፎቶውን ይዣለሁ። በእኛ ጽህፈት ቤት ላይ የብልጽግና ፓርቲ አርማ ወይም ታፔላ ለጥፏል። በዚህ ምክንያት የጽህፈት ቤቱን ኃላፊ አቶ አስቻለው ጌታቸው የሚባለውን እንገላሃለን ብለው አሁን ጽህፈት ቤቱ ኃላፊ ስጋት ውስጥ ነው የሚገኘው። ይሄ ይፋ በህዝብ ፊት የተነገረ በተጨባጭ ማስረጃ በእጃችን ያለ ነው። የታፔላዎቹን ሁለቱን በሚገርም ሁኔታ በአንድ ህንፃ ላይ የተለጠፉትን በእጄ አሁን ፎቶ አለኝ። በሌላ በኩል በአሁኑ ሰዓት ምርጫ በመቃረቡ ምክንያት በአብዛኛው ወረዳዎች ማለት ይቻላል እኛ እንግዲህ የራሳችን ህንፃ አልገነባንም። ገና ፓርቲዎች አሁን በቀደም የተመሰረትን ፓርቲዎች ነን እና በእያንዳንዱን አከራይ ለተቃዋሚ ፓርቲ ጽህፈት ቤት አከራይተሃል፣ ቤትን አከራይተሃል በሚል የሰውየውን የቤቱን አከራይቶ የመጠቀም መብት ጭምር በመግፋት እንገላሃለን እናጠፋለን እስከ ማለት ወይ ደግሞ አሁኑኑ ይሄን ሀል ብር ለእኛ ክፈል የምል የማስገደድ ነገር የተፈጸመብን ያለው።
የጌዲኦ ህዝብ ዴሞክራሲያዊ ድርጅት ተወካይ አቶ አለሳ መንገሻ ሌላው ነበሩ።
በደቡብ ክልል በጌዲኦ ዞን በርጋጨፌ 1 ምርጫ ክልልና በርጋጨፌ 2 ምርጫ ክልል ያሉ ከምርጫው ሁደት አንጻር በትናንትና አፋኝ ስርዓት የተቃኙ የለውጡን መንፈስ ያልተላበሱ ድርጊቶች እየተፈጸሙ ስለሆነ አንድ ሁለቱን እዚህ ጋር አነሳ ይፈልጋለሁ። ይህ በጀ የሚታዩት ወረቀት የአንድ ቀበሌ አስተዳደር ጽህፈት ቤት ማህተም አርጎበት ስብሰባ ማድረግም ክልክል ነው፣ የምርጫ ቅስቀሳ ማድረግም ክልክል ነው ብሎ በአደባባይ የለጠፈው ወረቀት ነው። በዚያ አጋጣሚ ይሄንን ወረቀት ለሚዲያዎች አቬለብል እናደርጋለን። ይሄንን በሚመለከት ባለፈው ሳምንት በነበረን መድረክ ይሄንን ጉዳይ ቦርዱም እንዲያቀው የብልጽግና ፓርቲ አካላትም እንዲያውቁት ከዛም አልፎ ደግሞ በደቡብ ክልል የብልጽግና ጽፈት ቤት አካላት እንዲያውቁት በትናንትና ዕለት በደቡብ ክልል በነበረ ስብሰባ በተወካዮቻችን አማካይነትም ይሄ እንዲገለጽ ለማድረግ ሞክረናል። እስካሁን ድረስ ይሄን በሚመለከት ስለተወሰደ እርምጃ የምናቀው ነገር ስለሌለ የተወሰደ እርምጃ የለም እንላለን።
የገዩን ፓርቲ በመወከል አቶ ዛዲ ጋብርሃ ለቀረቡ ክሶች ምላሽ ሰጥተዋል።
ይሄ ምርጫ እንዳለፈው ምርጫ በፍጹም እንዲሆን አልፈልግም። እንዳለፉት ምርጫዎች ሲሪየስሊ ተፈትነን የህዝብን ድምፅ የምናገኝበት ካልሆነ ደግሞ ስልጣን አስረክበን ተፎካካሪ ፓርቲ ለመሆን ዝግጅት ሙሉ ዝግጅት አድርገን እየገባንበት ያለ ምርጫ ነው። ይህ ሲባል ንግግር እንዲያምርልን የለበጣ ንግግር አይደለም። ኦን ሲሪየስ ኖት ከዚህ ምርጫ ኤክስፔክቴሽናችን ምንድን ነው፣ ባንመረጥ ምንድን ነው ብለን ውስጣዊ ውይይት አድርገናል። ሰፋፊ ውይይቶች፣ ሲሪየስ ውይይቶች እና በተደጋጋሚ የፓርቲያችን ፕሬዚደንትም ጠቅላይ ሚኒስትሩም እንዳሉት እኛ ብንሸነፍ እና ስልጣን ማስረከብ ብናስረክብ በዚህ ሀገር ታሪክ ውስጥ የመጀመሪያው ፓርቲ እንሆናለን ማለት ነው። ከዚህ የድሉን ያክል ምርጫ ላይ ማሸነፍ ያክል ዋጋ ያለው በታሪክ ቀዳሚ የሚያደርግ ነገር ነው፣ ቫሊዩ የምናደርገው ነገር ነው። ስለዚህ አጭበርብረን ምን ብለን እናንተ እንዳንተንቀሳቀሰው አድርገን ማለፍ አንፈልግም በፍጹም። ይህን በኢንቴንሽን ደረጃ አንደርስታንድ እንድራረግ፣ ያ ማለት ግን ሁሉም ነገር የተሳለጠ ይሆናል ችግር አያጋጥምም ማለት ደግሞ አይደለም። ይህ ሀገር የነበረበትን ነገር እናውቃለን። የመሰረታዊ የሆነ የባህል ሽፍት ማምጣት ይጠይቃል። ያለ ረዥም ጊዜ የሚደረገው የዴሞክራሲ ሽግግር እንዳለ ሆኖ ግን ይሄ ምርጫ ደግሞ የቻልነውን ያክል ሁላችንም በቻልነው ያክል ሞዴል ምርጫ መሆን አለበት። በእኛ ዘንድ ከሰነድ ዝግጅት ከስልጠና ሰፋፊ ነገር እያደረግን ነው። እነዚህ በድምር ውጤት ያመጣሉ። ከዛ ውጭ አሁን የተነሱትን ነገሮች በሙሉ በዝርዝር ይዘናል። በተወሰነ መልኩም አሁን እዚህ ሆኜ ማስተላለፍ ጀምሬያለሁ። ሁለተኛ ችግር ከሆነ እንፈተዋለን፣ የሳተ ከሆነ ደግሞ እናጋልጣለን።
በመጨረሻም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቹና ታይተዋል ለተባሉ ችግሮች መፍትሄዎች ጠቁመዋል። በተለይ ከቦርዱ አስተዳደራዊና ቴክኒካዊ ችግሮች ጋር በተያያዘ ለሚነሱ ጥያቄዎችና ለሚፈጠሩ ችግሮች በየጊዜው መፍትሄ ለመስጠት እንደሚሞከርና የተፎካካሪ ፓርቲዎችም እገዛ እንዲያደርጉ ጠይቀዋል። አንዳንድ ፓርቲዎች የችግሮች ሁሉ ምንጭ እንደሆነ በሚጠቁም አንደበት ያነሱትን የመንግስትና የገዢው ፓርቲ አባላት ያደርሱታል ስለተባለው ችግር ግን ወይዘሪት ብርቱካን የሚሉት ነበራቸው።
በዚህ አጋጣሚ የገዢውን ፓርቲ ማሳሰብ የምፈልገው በተለያዩ ቦታዎች እኛም እንደ ምርጫ ቦርድ በጣም በርካታ ነገሮች ናቸው የሚገጥሙን። ለምሳሌ ጋምቤላ፣ ሌሎችም ከፍ ያለ ስብሰባዎች ላይ ተናግሬ ያለሁኝ አስፈጻሚዎቻችንን አንቀበልም ብለው የመለሱ ቦታዎች አሉ። አስፈጻሚዎቻችንን ለስጋት እንዲጋለጡ ያደረጉን ቦታ አለ። ከዛ በብዙ ውይይትና ንግግር ነው ቢሮቸውን ይዘው እንዲቀጥሉ ማድረግ የተቻለው። እንዲሁ አይነት ነገሮች ጋምቤላ በጣም ግልጽ ስለወጣ እናገራለሁኝ እንጂ ሶማሌም አካባቢ አጋጥሞናል፣ ቤንሻንጉልም አጋጥሞናል። እኛም እየገፋን ነው የምንሰራው እና በታች ደረጃ ለሚያስተዳድሩት ለካድሬዎቻችሁ፣ ለኃላፊዎቻችሁ ኮድ ኦፍ ኮንዳክቱን ማሰራጨቱም ምኑም ምኑም እንደተጠበቀ ሆኖ በጣም እንዴት ኮሚኒኬት እንደምታደርጉት አናቅም፣ ግን ግልጽ ሀሳብ፣ ግልጽ መመሪያ በደንብ ቢሰጣቸው እና ወደ ግራ ወደ ቀኝ በሚሉበትም ጊዜ ተጠያቂነት ሊኖር እንደሚችል ታሳዩልን፣ የእኛንም ስራ ቀላል እንድታደርጉልን በዚህ አጋጣሚ ማሳሰብ እፈልጋለሁ።
በዚህ የውይይት መድረክ የተለየ ሀሳብ ያቀረቡት የኦሮሞ ፌዴራሊስት ኮንግሬስ መሪ ፕሮፌሰር መረራ ጉዲና ነበሩ። በሰጡት አጭር ማሳሰቢያ ፓርቲያቸው ለመንግስትም ሆነ ለምርጫ ቦርድ በተደጋጋሚ እንዳሳወቀው ብሔራዊ መግባባት ካልተፈጠረ በዚህ ሀገር ሰላማዊና ዴሞክራሲያዊ ምርጫ ይካሄዳል ብለን ስለማናምን ይህ እንዲደረግ ብንጠይቅም ከምርጫ ቦርድም ሆነ ከመንግስት መልስ አላገኘንም ብለዋል። ስለሆነም ኦፌኮ ለምርጫ አንድም ተወዳዳሪ እንዳላስመዘገበ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ስድስተኛውን ክልላዊና አገራዊ ምርጫ ለማካሄድ የሚያስችል ዝግጅት ማድረጋቸውንና የሰላምና የጸጥታ ሁኔታ አስተማማኝ መሆኑን ማረጋገጣቸውን የሲዳማ ክልል እንደራሴዎች አስታወቁ። በክልሉ በምርጫው ከሚወዳደሩ ፓርቲዎች ውስጥ አንዱ የሆነው የሲዳማ አንድነት ፓርቲ ከዝግጅት ይልቅ ዳተኝነት አለ ይላል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በህዝብ ተወካዮች ምክር ቤት የሲዳማ ህዝብ እንደራሴዎች ቡድን በቅርቡ 10ኛው የፌዴሬሽን አባል በሆነው ሲዳማ ክልል የመስክ ቅኝት ማድረጉን አስታውቋል። 3 አባላት ያሉት ይህ ቡድን ክልሉ ለምርጫ ዝግጁ መሆኑን ማረጋገጡን በህዝብ ተወካዮች ምክር ቤት የተፈጥሮ ሀብት ጥበቃ ቋሚ ኮሚቴ አባል አቶ ቶማስ አሩሳ ለቪኦኤ ተናግሯል።
የህብረተሰቡ ተወካዮችን ነው የምናነጋግረው። የተለያዩ የህብረተሰብ ክፍሎችን፣ ታዋቂ ሰዎች፣ የሀገር ሽማግሌዎች፣ የሴቶችና የወጣቶች አደረጃጀት፣ የመንግስት ሰራተኞች፣ በየደረጃው ያሉ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትን እነዚህ በዋናነት ለውይይት የምንጠቀማቸው መድረኮች ናቸው። በዚሁ መሰረት ባለፉት 15 ቀናት ያህል ይህንን ስናካሄድ ቆይተናል። ብሔራዊና ክልላዊ ምርጫ ዝግጅት ምን ይመስላል የሚለውን ነገር አንስተናል። በዚህም ዝግጅቱ ጥሩ ደረጃ ላይ እንደሆነ ብሔራዊ ምርጫ ቦርድ በሚያወጣው ፕሮግራም መሰረት አስፈላጊ ቅድመ ዝግጅቶች በየምርጫ ጣቢያዎቹ እየተደረጉ መሆኑን በዋናነት የዚህ የጽህፈት ቤት አካባቢ ኮሚቴ ተቋቁሞ በእቅድ የሚመራ መሆኑን እነዚህን ሁሉ ለማየት ችለናል።
በህዝብ ተወካዮች ምክር ቤት የመንግስት ወጪዎች አስተዳደርና ቁጥጥር ቋሚ ኮሚቴ አባልና የቡድኑ አባል አቶ ተስፋዬ ሲርባሙም በክልሉ መወዳደር የሚፈልጉ ማንኛውም ፓርቲዎች በነጻነት የሚወዳደሩበት ሁኔታ መኖሩን ማየታቸውን ተናግሯል።
ማንን እንደምመርጥ ማንኛው ፓርቲ ይምጣ፣ የመጣውን ፓርቲ የምንፈልገውን እንመርጣለን። እኛ የምንመርጠውን እናውቃለን። ማንም ምንኛውንም ተጽዕኖ ሳይደረግበት ሌላ ግፊያ ሳይኖር ዲሞክራሲያዊ በሆነ መልኩ የፈለግነውን እንመርጣለን። ጫና የሚደረግ ነገር እንደሌለ እንዳወቁ ግን ማንን መምረጥ እንደሚገባ እናውቀናል። ዝግጅቱም ሁሉ ለሚፈልጉ ጽህፈት ቤት ተከፍቶላቸዋል።
ሲዳማ በክልልነት የመደራጀት ጥያቄ ምላሽ ካገኘ በኋላ ክልሉ ሰላማዊና የጸጥታ ሁኔታ አስተማማኝ መሆኑንም ይህም በቅርቡ ለሚደረገው ክልላዊና አገራዊ ምርጫ ምቹ ሁኔታ እንደሚፈጥር እንደራሴ ተስፋዬ ሲርባሙ ገልጸዋል።
እና እንዳጠቃላይ የጸጥታ ሁኔታ ስንል ክልል ከመሆኑ በፊት ከነበረበት ግርግር እንበለው ከዛ በፊት ከነበረበት ሁኔታ አንጻር ስናይ አሁን እኮ ሰላም ነው ማለት ይቻላል። በጎረቤት አካባቢ ያለው ሁኔታ፣ በከተሞች አካባቢ ያለው ሁኔታ፣ እንቅስቃሴው በርካታ ዜጎች የሚገቡበት ከተማ ነው። ኢትዮጵያውን የሚመላለሱበት ከተማ ስለሆነ ያ የነበረው ሁሉን ልክ ዝናብ ዘንቦ እንዳባራ ነገር አልፎ አሁን ሰው ወደ ሰላማዊ ኑሮ እየተመለሰ ሰላሙን የሚያናጉ ነገሮች እንኳን ቢኖሩ ከጸጥታው ኃይል ጋር በመናበብ ከጸሐር ጋር እጅና ጓንት በመሆን እየቀረፋቸው እንዳሉ ይሄ ሊያዝ ይገባል የሚል እንጂ አጠቃላይ እነዚህ ትናንሽ ጥቃቅን ችግሮች መቀረፍ የሚገባቸው የሉም ከሚል መነሻ አይደለም። እነዚህም ከህዝብ ጋር ገምግመናቸዋል።
በሌላ በኩል በክልሉ ከሚወዳደሩ ፓርቲዎች አንዱ የሆነው የሲዳማ አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ ስለ ምርጫ ዝግጅት የታዘቡትን እንዲህ አብራራሉ።
ምርጫዎቻችንን ለማስመዝገብ በተሰጠን የጊዜ ሰሌዳ መሰረት የምርጫ ክልሎች ጽህፈት ቤቶች ባለመከፈታቸው እስካሁን ድረስ ከአምስት በማይበልጡ ምርጫ ክልሎች ነው ጽህፈት ቤት ከትናንት ጀምሮ ነው። ለዚያውም በዚህ በኩል ዳተኝነት ያለ ይመስለናል። ነፍ ፍጥነት ይጎላቸዋል። አልተከፈቱም። ብሔራዊ ምርጫ ቦርድን ሪፖርት እያደረግን ነው። እስካሁን ድረስ እንግዲህ ወደዛ ገፍተን ስንሄድ ነው ችግር አለ ብለን መናገር የምንችለው። ትልቁ የአሁኑ እንትን የእጩ መመዝገቢያ ክልሎች ምርጫ ክልሎች 19 ምርጫ ክልሎች አሉ። ከ19 እስካሁን ድረስ በሚደርሰን ሪፖርት 5 ምርጫ ክልሎች ብቻ ናቸው የተከፈቱት። ትልቁ ችግር ነው ብለን የምንለው ይሄ ነው።
ለምርጫው እስካሁን ያደረጉት ቅስቀሳ ውስን መሆኑን የጠቆሙት አቶ ለማ ወዮታ የከፋ ችግር አለማስተዋላቸውም ተናግሯል።
እኛ እስካሁን ድረስ ካምፔን ያደረግነው በአንድ ወረዳ ብቻ ነው፣ በንሳ። በክልሉ መንግስት በኩል ምንም አይነት የደረሰብን ተጽዕኖ የለም። እስካሁን ድረስ እጩ ስንመረምልም ጽህፈት ቤቶችንም ስንከፍት ይሄ ነው የምንለው ችግር አላጋጠምንም። አሁን ጽህፈት ቤቶች ከፍተናል። በንሳ፣ ሁላ፣ ዳሌ፣ አለታ፣ ጩኮ፣ ቦርቻ በመሳሰሉት ወረዳዎች ጽህፈት ቤቶቻችንን ከፍተናል። በሌሎችም ወረዳዎች ሶስት ቤት ለመክፈት ዝግጅት እያደረግን ነው።
የምርጫ ዝግጁነት ግምገማ ማድረጉን ያስታወቀው የሲዳማ አርነት ንቅናቄ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳም ፓርቲያቸው የግምገማን ውጤት በቅርቡ እንደሚያሳውቅ ለቪኦኤ ገልጧል። ይህ በእንዲህ እንዳለ ቡድኑ ቅኝት ካደረገባቸው ጉዳዮች መካከል የልማትና የመልካም አስተዳደር ጉዳዮች የሚገኙ ሲሆን፣ ባለፉት ዓመታት በአፈጻጸም ጉድለት ቆመው የነበሩ ፕሮጀክቶች በአጭር ጊዜ ውስጥ ወደ ስራ መግባታቸውን እንደተመለከቱም አቶ ቶማስ አስረድተዋል።
ከዚህ በፊት ብዙ ጊዜ የወሰዱ ያልተጠናቀቁ ፕሮጀክቶችም የመጠናቀቅ እድል እንደተገኘ፣ አዳዲስ የሚሰሩ ፕሮጀክቶችም በጥሩ ሁኔታ እየተሰሩ መሆናቸውን እኔ ከአስር ዓመት በላይ በህዝብ ተወካዮች ምክር ቤት ቆይቻለሁ። በአስር ዓመቱ ጊዜ ውስጥ በአመት ሁለት ጊዜ ወደ መረጠኝ ህዝብ እየወረድኩ ምን እንደተሰራ ቅድም ባስቀመጥኩት አካሄድ እያየሁ እየተከታተልኩ ነው የቆየሁት። በአስር ዓመቱ ውስጥ እያየሁ ከቆየሁት የልማት እንቅስቃሴ ውስጥ በዚህ በስድስትና ሰባት ወር ውስጥ የታየው ለውጥ ትልቅ መሆኑን መረዳት ራሴም ችያለሁ። ያነጋገርኳቸው የህብረተሰብ ክፍሎችም ይህንን ነገር በአግባቡ አስቀምጠዋል።
ኮቪድ-19ና የጥንቃቄውን አያያዝ መፈተሽ ሌላው የመስኩ ቅኝት አካል እንደነበረና በዚህ በኩል ከፍተኛ ችግር እንዳለ ማየታቸውም ተናግሯል። በተለይ አገልግሎት ሰጪ ተቋማት የጥንቃቄ ጉድለት እንደሚስተዋልባቸውም አመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ ተከታዩ ደግሞ ወደ ትግራይ ይወስደናል። የዘንድሮ 125ኛው የአድዋ ድል በዓል በትግራይ ክልል በመቀሌ ከተማ ተከብሮ ውሏል። የክልሉ ጊዜያዊ አስተዳደር የባህልና ቱሪዝም ቢሮ እንደገለጸው በጸጥታ ሳቢያ እንደ ወትሮ በአድዋ ከተማ ሳይሆን በመቀሌ ከተማ ነው የተከበረው። የመቀሌው ዘጋቢያችን ሙሉጌታ አጽብሃ የስልክ ሪፖርት አድርሶናል።
በየአመቱ የአድዋ ድል በዓል በአድዋ ከተማ የካቲት 23 በተለይ በሰሎዳ ተራራ ስር በድምቀት ሲከበር ቆይቷል። ዘንድሮ በዓሉ በከተማዋ አልተከበረም። በትግራይ ክልል ጊዜያዊ አስተዳደር የባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ግርማ አረጋዊ ለአሜሪካ ድምፅ እንደተናገሩት 125ኛው ዓመት የአድዋ ድል በዓል በትግራይ ክልል ባለ የሰላምና የጸጥታ እጦት ምክንያት በዓሉ በአድዋ ከተማ በአደባባይ ሳይከበር ቀርቷል ብለዋል። ይህ በዓል በመቀለ ከተማ በአንድ ሆቴል ውስጥ ታጥሮ መከበሩ አቶ ግርማ ተናግሯል። በመቀለ ከተማ አክሱም ሆቴል በዓሉ የአድዋ ድል በሚዘክሩ መልኩ የስነ ጥበብ ስራዎች የቀረበ ሲሆን ድሉን አስመልክቶ ውይይት ተካሂዷል። አቶ ግርማይ በሰጡት ማብራሪያ ቢሯቸው የአድዋ ድል የባዕድ ወራሪ ኃይል ለመመከት የተደረጉ ውጊያዎችና ድሎች ማጠቃለያ ነው ብሎ እንደሚያምን ገልጸዋል። በደቡብ አሊ ዱራ መቀለና አምባላጄ የተደረጉ ውጊያዎችና የተገኙ ድሎች መጨረሻ ነው የአድዋ ድል ብለዋል። በአሁኑ ጊዜ በዓሉ በአድዋ ከተማ ሳይከበር የቀረበት ብቻ ሳይሆን የትግራይ ሕዝብ በባዕድ ተወሮ ችግር ውስጥ በወደቀበት ጊዜ ነው በዓሉ እየተከበረ ያለው በማለት ገልጸዋል። በባዕድ ኃይል የአድዋ ተራሮች እንዲሁም በትግራይ የሚገኙ ቅርሶች በሚደበደቡበት ጊዜ ነው 125ኛው ዓመት የአድዋ ድል በዓል እየተከበረ ያለው ብለዋል። በትግራይ የተለያዩ ቦታዎች ያሉ ቅርሶች የወደሙና የተዘረፉ በመሆናቸው ይህ ደግሞ እንደ ባህልና ቱሪዝም ቢሮ እናወግዛለን ያሉ ሲሆን በቀጣይም የፌዴራል ባህልና ቱሪዝም ሚኒስቴር እንዲያወግዘው አሳውቀናል ብለዋል። ይህ የነጻነት በዓል ነጻነታችን ሳይከበር እየዘፈር ነው ያለው በዓል ነው ብለዋል። በአድዋና በአካባቢዋ በመላው ትግራይ በባዕድ ኃይል ተወሮ ግፍ እየተፈጸመ ባለበት ጊዜ ይህ በዓል እየተከበረ በመሆኑ ሀዘን ይሰማናል ብለዋል። አቶ ግርማይ የአድዋ ድል በዓል የህዝቦች ትግል ተምሳሌት ለነጻነት በሚል መሪ ቃል መከበሩን ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር 6 በምክር ቤቱ ህንፃ ላይ የተካሄደው ሁከትና ብጥብጥ የጆ ባይደንን የምርጫ ውጤት ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የአገር ውስጥ ሽብርተኝነት ነው ሲሉ በትላንትናው ዕለት ለዩናይት ስቴትስ ተወካዮች ምክር ቤት ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ እንዳመለከተችው ዲሬክተሩ ቢሮአቸው ስለአመፁ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጠዋል። ዝርዝሩን ደረጀ ደስታ እንደሚከተለው ያቀርበዋል።
እንደ አውሮፓ አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንፃ ላይ ከተካሄደው የአመፅ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም እንደሚከተለው ገልጸዋል።
The biggest chunk of our racially motivated violent extremism cases and itself the biggest chunk of our domestic terrorism
ዘርን መሰረት ካደረጉ አመጾችና አክራሪነት ይሄኛው ትልቁ ነው። የሀገር ውስጥ ሽብርተኝነትን አስመልክቶ ከመረመርናቸው ጉዳዮችም በብዛቱ ይሄኛው ይበልጣል። ባለፉት 10 አመታት ውስጥ ህይወት ከመጣፋባቸው ጥቃቶች ውስጥም አብዛኛው የተፈጸመው በእነዚህ ተመሳሳይ ቡድኖች ነው።
ሬይ የአመጽ ጥቃቱ ከተካሄደ ወዲህ ለመጀመሪያ ጊዜ በሰጡት ማብራሪያ በአመጹ የተሳተፉት ሰዎች የመጡት ከተለያዩ ቡድኖች መሆናቸውን ተናግረዋል። እነዚህም የነጭ በላይነትን የሚያከሩና ነውጠኛ ሚሊሻዎች ናቸው ብለዋል። የትራምፕ ተቃዋሚ ሆነው ሳለ ራሳቸውን ደብቀው የተከላከሉ ግራ አክራሪ ቡድኖች አሉበት ስለተባለው ምንም አይነት መረጃ የሌለ መሆኑን እንደሚከተለው አስረድተዋል።
While we're equal opportunity and looking for violent extremism of any ideology, we have not to date seen any evidence.
ሁሉንም አክራሪ አመጽኞችና ሪዮት አለሞችን በኩላይን የምንመለከት ቢሆንም እስከዛሬ ካየናቸው አክራሪ አመጽኞች መካከል እንደ አውሮፓና ቁጣጥር ጥር 6 ከተፈጸመው ጥቃት ጋር በተያያዘ አንቲፋ በሚል የተመዘገቡ አመጽኞችን ምንም አይነት ግንኙነት ያላቸው ሆኖ አላገኘንም። ይሄ ማለት ግን ለወደፊቱ አንመለከትም ማለታችን አይደለም። ማየታችንን እንቀጥላለን። በአሁኑ ወቅት ግን ምንም ያየነው ነገር የለም።
የኤፍቢአይ ዳይሬክተሩ ሬይ እስከዛሬ ዕለት ከአመጹ ጋር ተያይዞ ከ270 በላይ የሚሆኑ ሰዎች ላይ ክስ እየተመሰረተ መሆኑን ገልጸው ምርመራው እየቀጠለ እንደሚሄድም ሲናገሩ ይህንን ብለዋል።
With more subjects being identified and charged just about every single day, the FBI is committed to seeing this through no matter how many people it takes.
ብዙ ጉዳዮች እየተገለጡ ስለሆነ አዳዲስ ክሶችን በየቀኑ እየተመሰረቱ ነው ማለት ይቻላል። ተጠያቂ ሊሆኑ የሚችሉ ሰዎች የፈለገውን ያክል ቢሆኑም ኤፍቢአይ ግን እነዚህን ነገሮች በጥልቀት ሊያያቸው ቆርጦ ተነስተዋል።
ይሁን እንጂ ብዙ የሪፐብሊካን አባላት የግራ አክራሪዎቹ የሚያካሂዱት የሀገር ውስጥ ሽብርተኝነት ከዚህኛው እኩል ምናልባትም የበለጠ መሆኑን እንደ አንቲፋ የመሳሰሉትን አክራሪ ወገኖች በመጥቀስ ይከራከራሉ። ለክርክራቸውም ባለፈው የበጋ ወቅት በኦሬገን ክፍለ ግዛት ፖርትላንድ ውስጥ በተካሄደው አመጽ የተቃጠለውን የፌደራል ፍርድ ቤት በመሳሌነት ይጠቅሳሉ። የሪፐብሊካን የምክር ቤት አባል ሴኔተር ቴድ ክሩዝ እንዲህ ይላሉ።
In the past year, we have seen massive rioting and violence as extremists, many of them leftist extremists, took to the streets across the country.
ባለፈው አመት ውስጥ እጅግ በርካታ የሆኑ የአክራሪዎች ሁከትና ብጥብጦችን አይተናል። ብዙዎቹ የመላ አገሪቱን ጎዳናዎች የተቆጣጠሩ ግራ አክራሪዎች ናቸው።
ዴሞክራቶቹ ይህን ጽጽር አይቀበሉትም። የዘር መድሎን ለመቃወም በተካሄደው አመጽ የተፈጸመ ህገወጥነትን የነጭ የበላይነትን ከመያራምዱ አመጽኞች ጋር ማነጻጸሩ ልክ አይደለም በማለት ይከራከራሉ። የህግ መወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ዴሞክራቱ ዲክ ደርባን እንዲህ ይላሉ።
It is not equivalent to a violent attempt to overturn the results of elections, nor is it equivalent to mass shootings targeting minority communities.
ይህ የምርጫን ውጤት ለመገልበጥ ከተነሳ አመጽ ጋር እኩል አይደለም። ወይንም የንዑሳን የህብረተሰብ ክፍልን ኢላማ በማድረግ በጅምላ ለመፍጀት ተኩስ መክፈት አይደለም። ይህ በሐሰት የሚደረግ ንጽጽር እንደ አውሮፓውያን አቆጣጠር ጥር 6 ህይወታቸውን ያጡትንም ሆነ የአካል ጉዳት የደረሰባቸውን ጀግኖች የፖሊስ መኮንኖችን መስደብ ነው።
ባለፈው ሳምንት በተካሄደው ምስክርነት የምክር ቤቱ ህንጻ ጥበቃ ባለስልጣናት እንደ አውሮፓ አቆጣጠር ጥር 5 የአመጽ ጥቃቱ ሊፈጸም እንደሚችል ከኤፍቢአይ የተላከውን ማስጠንቀቂያ ያልደረሳቸው መሆኑን ተናግረዋል። በዚህ ጉዳይ የተጠየቁት የኤፍቢአይ ዳይሬክተር የተባለው ማስጠንቀቂያ ተነቦ ቢሆን ኖሮ የጸጥታው ሁኔታ ምን መልክ ሊኖረው እንደሚችል መላመምታት አልፈለጉም። የደረሰውን የአመጽ ጥቃት ለመመርመር ይቋቋማል የተባለውን ኮሚሽን አስመልክቶ እየተካሄደ ያለው ድርድርና የጸጥታ ጥበቃን ለማጠናከር የቀረቡት ሐሳቦች ቢኖሩም በሚቋቋመው ኮሚሽን ውስጥ የዲሞክራቶቹ ቁጥር በርከት እንዲል በሚፈልጉት የምክር ቤቱ አፈጉባኤ ናንሲ ፖሎሲ ለጊዜው እንዲገታ ተደርጓል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የባይደን አስተዳደርና የአውሮፓ ባለስልጣናት ከኢራን ጋር አዲስ የኒውክሌር ስምምነት ለመደራደር የያዙት ጥረት እንደቀጠለ ነው። ይሁንና ኢራን በበኩሏ ከዩናይትድ ስቴትስ ጋር አልደራደርም ማለቷም ተመልክቷል። በሌላ በኩል በቀጠናው ውጥረቶች እየከረሩ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፋርስ ባህረ ሰላጤ በእስራኤል መርከብ ላይ ለደረሰው ፍንዳታ ኢራንን ተጠያቂ አድርገዋል። የአሜሪካ ድምጽ አዘጋቢ ሊንዳ ግራድስቲን ከኢየሩሳሌም ያደረሰችንን ዘገባ አዳነች ፍሳህዬ ታቀርባለች።
በእስራኤልና በኢራን መካከል ውጥረት የከረረው በፋርስ ባህረ ሰላጤ በእስራኤል መርከብ ላይ ጥቃት ከደረሰና እስራኤል ሶሪያ ውስጥ ባሉ የኢራን ኢላማዎች ላይ የበቀል እርምጃ ከወሰደች በኋላ ነው። የእስራኤል ወታደራዊ መሪዎች ይደቀንብናል በሚሉት ማንኛውም አይነት የአሸባሪነት አደጋ ላይ እና በኒክሌር መሳሪያ መስራት ላይ እርምጃ እንደሚወስዱ ዝተዋል። ይህ ውጥረት የተንጸባረቀው ዩናይትድ ስቴትስ እና የአውሮፓ ሀገሮች የኒክሌር ስምምነት ማደስን በሚመለከት ከኢራን ጋር በአዲስ መልክ ድርድር ለማድረግ በመጣር ላይ ባሉበት ወቅት ነው። እስራኤል መጀመሪያውንም ቢሆን እንደ አውሮፓ አቆጣጠር በ2015 ዓ.ም ከኢራን ጋር የተደረገውን የኒክሌር ስምምነት አጥብቃ ተቃውማ ነበር። የቀድሞ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ከኒክሌር ስምምነቱ እንድትወጣ ማድረጋቸውን እስራኤል በደስታ ተቀብለዋለች። ትራምፕ በድጋሚ በኢራን ላይ የጣሉት ማዕቀብ የሀገሪቱን ኢኮኖሚ ክፉኛ ጎድቷል። ነገር ግን የኒክሌር ፕሮግራሙን አላሰናከለም። ኢራን ተደርጎ በነበረው ስምምነት መሰረት ከሚፈቀድላት በላይ ለኒክሌር መሳሪያ ሊሆን የሚችል ዩራኒየም ማዳበሩን ቀጥላለች። በአሜሪካ ብሔራዊ ጸጥታ የአይሁዳውያን ተቋሙ ያኮቭ አሚድሮር ያብራራሉ።
From the Israeli point of view, it's very clear. It's a very bad agreement.
ከእስራኤል አመለካከት አንጻር በጣም ግልጽ ነው። በጣም መጥፎ ስምምነት ነው። ኢራን በማበልጸግ ስራዋ እንድትቀጥል ፈቅዶላታል። በአሁኑ ወቅት ከስምምነቱ በፊት ከነበሯቸው በጣም የተሻሉ ሲንተርፉጆች ወይም የፈሳሽ ማጣሪያ መሳሪያዎች አሏት። በሰባት ዓመታት ውስጥ በኒውክሌር ውጥን ለመቀጠል የሚያስችላቸው ሁኔታ ተፈጥሮላቸዋል።
አንዳንድ የእስራኤል ወታደራዊና የስለላ ጉዳይ ባለስልጣኖች ግን ዩናይትድ ስቴትስ ወደ ኢራን የኒውክሌር ድርድር ለመመለስ መፈለጓን ደግፈዋል። ኦመር ባርሌፍ የተባሉ የእስራኤል ክነሰት ወይም ምክር ቤት አባል አመለካከታቸውን ገልጸዋል።
I don't think we can trust Iran, but that's why there is a deal and there are
ኢራንን ለማመን የምንችል አይመስለኝም። ነገር ግን ስምምነት የሚባል ነገር ያለው ለዚህ ነው። በዚያም ላይ ጉዳዩን የሚከታተሉት የተባበሩት መንግስታት ድርጅት ታዛቢዎች አሉ። በዩናይትድ ስቴትስ እና በእስራኤል የስለላ አቅምና ብቃትም እተማመናለሁ። ኢራን ስምምነቱን ማክበሯን ወይም አለማክበሯን ሊከታተሉ ይችላሉ።
አንዳንድ እስራኤላውያን ወታደራዊ ተንታኞች የኢራን የኒውክሌር መሳሪያ ፍላጎት የሰፊው የውጭ ፖሊሲው አካል ነው ይላሉ። የብሔራዊ ጸጥታ ጥናት ተቋሙ አሙስ ያድሌን
Iran is basically using huge mega strategies to establish itself as a regional superpower maybe.
ኢራን በመሰረቱ ራስዋን ቀጠናዊ ልዕለ ኃያል የማድረግ ትልቅ ስትራቴጂ አላት። ምናልባትም ልዕለ ኃያልነቷ በዓለም ደረጃ እንዲሆን የማድረግ አንደኛው የኒውክሌር መሳሪያ ባለቤት በመሆን ሁለተኛው ደግሞ አሸባሪ ቡድኖችንና በኢራቅ፣ በሶሪያ፣ በሊባኖስና በየመን የሚያካሂዷቸውን እንቅስቃሴዎችን በመርዳት በመካከለኛው ምስራቅ የበላይነት ቦታን የመያዝ ስትራቴጂ አላት።
ቀጠናዊ ውጥረቶች በጨመሩበት በአሁኑ ወቅት ዩናይትድ ስቴትስ ሶሪያ ባሉት በኢራን የሚደገፉ ኢላማዎች ላይ ጥቃት አድርሳለች። ፕሬዚዳንት ጆ ባይደን ስልጣን ከያዙ ለመጀመሪያ ጊዜ ያደረሱት ጥቃት ነው ተብሏል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። በትግራይ ክልል በአሁኑ ወቅት አለ ያለውን የጸጥታ ችግር በአስቸኳይ በመቅረፍ ሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲያዊ ፓርቲ አሳሰበ። በክልሉ ያለው የሰብአዊ ቀውስ እጅግ አሳሳቢ መሆኑን የገለጸው አረና ግድያ፣ ዘረፋ፣ በሴቶች ላይ የደረሱ ወሲባዊ ጥቃቶችና መፈናቀል እንዲሁም ሌሎች የሰብአዊ መብት ጥሰቶች የግዝፈታቸውን ያህል አልተነገሩም፣ በአስቸኳይም ችግሮቹ እልባት ሊያገኙ ይገባል ብሏል። አረና አያይዞም በአማራ ክልል የተያዙ ባላቸው አካባቢዎች ህገ መንግስቱን ተከትሎ መቋጫ እስኪበጅ ድረስ በትግራይ ክልል መስተዳድር ስር እንዲቆዩ ሲልም ጠይቋል። የአማራ ክልል መንግስት በበኩሉ ክልሉ የያዘው ምንም አይነት የትግራይ ክልል አካል የሆነ ቦታ እንደሌለ ገልጾ ከዚህ ቀደም በህወሓት በግዳጅ የተያዙና ነጻነታቸውን የተቀሙ ነዋሪዎችን ነው ነጻ ያወጣ ነው ብሏል። ያረናን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴንና የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ዜና ያነጋገረችው ሲሆን ጽዮን ግርማ ተከታዩን አጠናቅራለች።
በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ አረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ፓርቲያቸው በትላንትናው ዕለት ያወጣውን መግለጫ በተመለከተ በሰጡን ማብራሪያ በትግራይ ክልል ውስጥ የተፈጸመው የሰብአዊ መብቶች ጥሰት እስካሁን የወጡት ሪፖርቶች የደረሰውን ጥፋት አያሳዩም ብለዋል። በክልሉ በጦርነት ውስጥ ምንም ተሳትፎ የሌላቸው ሰዎች በሺዎች የሚቆጠሩ ሰዎች መገደላቸውን በግዳጅ ማፈናቀል ለና የጾታ ጥቃቶችን ዘረፋና የበረቱ የሰብአዊ መብቶች ጥሰቶች መፈጸማቸውን ገልጸው የተፈጸሙት ጥቃቶችን ያህል እስካሁን ሪፖርት አልተደረገም ብለዋል።
በጦርነት የተሳተፉ አካላት እንዳለ ሆኖ ከፍተኛ የመሰረተ ልማት ውድመት አጋጥመዋል። ፋብሪካዎች ወድመዋል። ጤናና እህል ማሳዎችም ግለሰብ ንብረቶችም ወድመዋል። የሰው ህይወትም በተለያዩ ገደሎችም በጦርነቱ ከፍተኛ ውድመት አጋጥመዋል። በጦርነቱ ከሳ ተሳት የሌላቸው ሰዎችም ህይወታቸው አጥተዋል። ትግራይ የደረሰው ጉዳት ሙሉ በሙሉ ወድመዋል ማለት እንችላለን። አሁን የመሰረተ ልማትም በፋብሪካዎች የነበሩትን ምክቶች ሁሉም ወደ ባዶ ወደ ዜሮ የተመለሰበት ሁኔታ አጋጥመዋል እና ማንም ካሰው በላይ ነው ይሄ ጉዳት የደረሰው።
በትግራይ ክልል በአሁኑ ሰዓት ያለውን የጸጥታ ችግር ልዩ ትኩረት ሰጥቶ በመቅረፍ ለሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ እንዳለበት ፓርቲው አሳስቧል። በፓርቲው መግለጫ የመጀመሪያ ክፍል ላይ ትግራይ ክልል ውስጥ ላለፉት 3 ዓመታት ይጎሸም የነበረውን የጦርነት ነጋሪት ለማስቀረት ብዙ ጥረት ማድረጉን ገልጾ ነገር ግን ሐሳባቸው ተቀባይነት እንዳላገኘ አስታውሷል። አያይዞም ጥቅምት 24 2013 ዓ.ም ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ፓርቲው ቀደም ብሎ የነበረው ፍርሃት በይፋ ጋሃድ መውጣቱን ገልጿል። ከዚህ ጦርነት በኋላ አሁን በትግራይ ያለው የሰብአዊ ቀውስ እጅግ አሳሳቢ መሆኑን ገልጾ በአሁኑ ሰዓት ለተፈጸሙ የመብት ጥሰቶች ተጠያቂ ናቸው ያላቸውን አካላት ዘርዝሯል። አቶ አምዶምም ይህንኑ አስረድተዋል።
ወታደሮች ከኛ ዘረፋ አካሂደዋል። ፋብሪካዎችን ነቅሎ ወስደዋል። ብዙ ነገር አጥተዋል። አማራ ክልል ምንሻዎችን በተለይ በምዕራብ ላይ ያለው በከተሞች ውስጥ ደግሞ ከትቤት የተለቀቁም የራሳቸው ድርሻ ወስደዋል። ሌላውም ግን ዘረፋው እስካሁን ነው ያለቋረጠው እና ወታደሮች እና ህብረተሰቡ ዝርፊያው ለማቆም እኛም ራሳችን ዝርፊያው ለማቆም ጥረት እያደረግን ነው። እስካሁን አላቋረጠም እና ይህ ጉዳይ የሚያሻማ አይደለም። ለምሳሌ በምዕራብ ያለው አማራ ምንሻ ነው። እስከ ደቡብ ምስራቅ እስከ መቀለ እዚያ ያለውም የኤርትራ ወታደር ማለት ስለዚህ ዘረፋው እየቀጠለ ነው ማለት ነው።
ችግሩን ለመቅረፍ አማራጮች ናቸው ያለውን 6 ነጥቦች አስቀምጧል። አቶ አምዶምም የመፍትሄ ሀሳብ ያሉትን ይናገራሉ።
መጀመሪያ በአማራ ሚሊሻ ማልያ ኃይል ርስ የሚል ምክንያት ይዘው ያሉ ቦታዎች ደቡብ ትግራይ ያሉ አላማጣ ከተማ፣ ገጠር አላማጣ እና ኦፍላ እንዲሁም ኮረም አካባቢ ያሉ አካባቢዎች እንዲሁም በምዕራብ አዊ ዞን በሙሉ ያሉ አካባቢዎች ወደ ነበረበት መመለስ አለባቸው። ጥያቄ ካለም ኋላ መጠየቅ ይቻላል እና በወረራ የተያዙ መሬቶች መለቀቅ አለባቸው የሚል ነው። ሁለተኛ ደግሞ የኤርትራ ወታደሮች ከትግራይ መውጣት አለባቸው የሚል ነው። ይሄ በራሱ የኢትዮጵያ ባለሙያነትን አደጋ ውስጥ የጣለ ስለሆነ ይሄ መውጣት አለባቸው የሚል ነው። የወደሙ ንብረቶች በካሳ መሰጠት እንዳለበት፣ የሰው ህይወት በተመለከተ ደግሞ የሺዎች የሚቆጠር ሰው ሲቪል ሰው የሆኑተዋል የሚሊዮን የሚቆጠር ደግሞ ተፈናቅለዋል እና ይህ ጉዳይ ደግሞ እንዲጣራ በገለልተኛ አካል በጣርቶ ካሳ የሚያስፈልገው ካሳ ንብረቱ ያለም እንዲመለስለት ፋብሪካዎች፣ መኪኖች እና ሌሎችም የተወሰዳል እና በገለልተኛ አካል ተቋቁሞ ይህ ወደ ባለቤቶች እንዲመለስ የሚል ነው።
በትግራይ ክልል የደረሰውን ውድመትም ሆነ የሰብአዊ መብት ጥሰት ሁሉንም ኢትዮጵያዊ የሚመለከት በመሆኑ እያንዳንዱ ዜጋ በራሱ ወገኖች ላይ እንደተፈጸመ ቆጥሮ ለዘላቂ መፍትሄ እንዲተባበር ጠይቋል። በሌላ በኩል በአማራ ክልል የተያዙ አካባቢዎች ህገ መንግስቱን ተከትሎ መቋጫ እስኪበጅለት ድረስ በትግራይ ክልል መስተዳደር ስር እንዲቀጥል ሲል ፓርቲው የጠየቀ ሲሆን አቶ አምዶምም በቃለ ምልልሳቸው ይህንኑ ጉዳይ አንስተዋል። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ክልል የኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ በመጀመሪያ የፓርቲው መግለጫ ግልጽ አይደለም ሲሉ ሀሳባቸውን ይሰጣሉ።
አማራ ከትግራይ ክልል ይውጣ የሚለው መጀመሪያ ደረጃ ጥያቄው ግልጽ አይደለም። የአንቺ አነሳ ሳይሆን ግልጽ ያልሆነው በጽሁፋቸው ያወጡት ትክክል አይደለም። ወደ ትግራይ ክልል የገባ ያስገባ ነውና ያስቀምጥ ነው ኃይል የለም። በህዝቦች የግንኙነት መንገድ አማራ የሆነ ሊኖር ይችላል ትግራይ ውስጥ። ትግርኛ የሆነን ደግሞ በብሄሩ በአማራ ክልል ውስጥ በስፋት ይኖራል። አሁን እየኖሩ ነው ያለው። የህዝብ ለህዝብ ግንኙነቱን በተመለከተ ዛሬ፣ ነገም፣ ትናንትም ለሺ ዓመታት አብረው ይኖሩ ነው፣ ለወደፊትም የሚቀጥል ነው። እየተባለ ያለው ነገር ዳርዳሩን ከመዞር በግልጽ ስጋት ያለባቸው የራያና አካባቢው የወልቃይትና አካባቢው ወይም ሁለት ቦታዎች ብዙ ጊዜ የሚጠቀሱት ወልቃይትና ራያ እየተባለ ወልቃይትም ስንወስድ ወልቃይት ጠገዴ ሰቲት ሁመራን ይጨምራል ማለታችን ነው። ራያም ስንል ራያ አላማጣ ኮረምንና ራያ ዘጉን ጨምሮ ማለታችን ነው። እነዚህ አካባቢዎችን በተመለከተ በታሪክ የትግራይ ብን አያውቁም። 1984 የወጣውን አዋጅም ጭምር በተጻረረ መንገድ ህወሀት ስልጣን በነበረበት ጊዜ እነዚህ እርግጥ ነው እነዚህን አካባቢዎች በኃይል ላለፉት 30 ዓመታት በላይ ሲያስተዳድራቸው ቆይቷል። በጉልበት ስልጣን ስለነበረው ማስተዳደር ብቻ አይደለም፣ በአካባቢው የነበሩ አማራ ብሔር ተወላጆችን በመለየት ለ500,000 በላይ የሚቆጠር ህዝብ አፈናቅሏል፣ ለስቃይ ዳርጓል፣ ለብዙ ሺህ የሚቆጠሩ ሰዎችን ገድሏል። ማይካድራን እዚህ ላይ ልንዘነጋው አንችልም። ብዙዎቹ ተፈናቅለዋል፣ ሀብቱን ተጣጥተዋል፣ ተርበዋል፣ ተጥመዋል፣ ተርዘዋል። ይሄ ስቃይ የወለደው የህብረተሰቡ የተደራጀ ጥያቄ ያለው የማንነትና የወሰን ጥያቄ በጣም ለብዙ ጊዜ ሲጠየቅ የኖረ ነው። አዲስ ጥያቄ አይደለም። በጊዜው አስተዳድሩ የሚመሩት የነበሩ ህወሓቶች ስለነበሩ ጆሮ ዳባ ባልመስ ብለው ለዚህ ጥያቄ ተገቢውን ምላሽ አልሰጡም የነበረ። እንደ አማራ ክልልም ይህን ጥያቄ በተለያዩ መድረኮች ስናካሄድ ነው የነበረው፣ ስንጠይቅ ነው የነበረው። እንግዲህ የተማረረው ህዝብ አጠቃላይ አገዛዙም ጸረ ዲሞክራሲ ስለነበረው ብዙ ገፊ ምክንያት ለውጡ ስልልተን ለውጥ ከመጣ 4 ዓመታትን እያስቆጠሩ ነው ያለ ነው። በተለይም ባለፉት 2 ዓመታት ለውጡ መልክ እየያዘ ሲመጣ የለውጡን መምጣት ማይደግፍ የነበረው የህወሓት ኃይል ራሱን አግልሎ መቀሌ ላይ መሽጎ በተለይ ስትራቴጂክ ጠላት አድርጎት በማኒፌስቶ ጭምር ፈርጆ አማራን ትርክቱን እያበላሸ አማራ ዝቅ እንዲል ሲያደርግ የነበረው ታሪክ ጫፍ ነክቶ ከናካቴውም ደግሞ ጥቅምት 24 ቀን የማንነታችን ኩራት ብሔራዊ ኩራታችን የሆነውን መከላከያ ኃይል የሰሜን ዕዝን ከኋላው በመውጋት ሀገርን ደፍሯል። ይህን መድፈር ብቻ አይደለም፣ መከላከያ የሰሜን ዕዝን ከወጋ በኋላ የአማራ ክልል ድንበር የሆኑት አካባቢዎች ኦልሬዲ አማራ ላይ ቀጥተኛ ተኩስ ወይም ውጊያ ነው የከፈተው። ባለፉት 2 ዓመታት መቀሌ ላይ መሽጎ ሲያደርግ የነበረውን እንቅስቃሴ የጦርነት ድግስ በቅርበት ስንከታተል ስለነበረ እኛም ህዝባችን ላይ ጉዳት እንዳይደርስ በአካባቢው ሚሊሻ የማሰማራት የኃይል የማሰማራት ስራ ሰርተናል። ፍላጎቱ የነበረው በዚህ ደረጃ አማራን መውጋት ብቻ ሳይሆን ሀገርን አፍርሶ ከቻለ ቤተ መንግስት መግባትና ድጋሚ ይህን ሀገር ለማስተዳደር ወይም ራፕኪሊ መግባት ነው የነበረው። ካልቻለ ደግሞ ሀገር የማስተራረስ አሁን ፎይታ ያገኘውን ህዝብ ረፍት የመንሳት አላማ የነበረው። እንግዲህ ህግ የማስከበር ስራ ውስጥ ስንገባ እኛ ቀድመን አልጀመርንም። በሀይል የጀመረው የህወሓት ጁንታ ቡድን ነው። በዚህ ደረጃ ባይ ዲፎልት የህወሓትን ከስልጣን ተወግዶ የትግራይ ህዝብ ነጻ ወጥቷል። የአማራም ያደርስ የነበረውን ጥቃት ቀልብሰነዋል። በአጋጣሚ እግረ መንገድ ደግሞ እነዚህ ጥያቄ የነበረብን አካባቢዎች የተመለሱበት ሁኔታ ያለው
አቶ ግዛቸው አያይዘው ይህ አካባቢ በትግራይ ክልል ስር የነበረው በህግ ሳይሆን በጉልበት ነው ብለዋል። ነዋሪው መብቱንና ነጻነቱን ተገፎ ኢሰብአዊ በሆነ ሁኔታ ሲተዳደር እንደነበረም ጠቅሰው የጣስነው ወሰንና የወሰድነው መሬት የለም ብለዋል።
ስለዚህ እነዚህም ሁለቱን አካባቢዎች የወልቃይትና አካባቢው ራያና አካባቢው ከ1984 የወጣውን አዋጅን ጭምር በመጻረ በጉልበት የሄደ ስለነበረ ባይ ዲፎልት አሁን በተደረገው ኦፕሬሽን ተመልሰዋል። ህዝቡ ነጻ ወጥተዋል ማለት ነው። ሲተረጉ ነጻ የወጣ ህዝብ ደግሞ ድጋሜ ወደ ባርነት ሊገባ አይችልም። የህዝብን ነጻነት ማንም ኃይል ሊነካ የሚችልበት እድል አይኖርም። ህዝቡ ይህንን እድል አሳልፎ የሚሰጥ አይደለም። ስለሆነም አሁን ላይ ይህን አካባቢ በጊዜያዊነት አማራ ክልል ተረክቦ ያስተዳድረዋል። በዚህ ደግሞ እውቅና አለው የኢትዮጵያ ህዝብ፣ መላ የኢትዮጵያ ህዝብ እውቅና አለው። መሆንም እንዳለበት ይሰማናል ማለት ነው። ይህንን ያምናሉ ብለን እናስባለን። የእኛ ጥብቅነታችን ነው፣ አቋማችንም ጭምር ነው። የማይዛነት የማይሸራረፍ አቋማችን ነው ይሄ። በዚህ ላይ በህዝብ ነጻነት ላይ ሊቀልድ የሚችል መንግስት አይደለም አማራ ክልል ያሉ የህዝብን አስተሳሰብ ይዞ የሚመራ መንግስት ነው ያለንና ይህን አጠናክረን እናስቀጥላለን። የመጀመሪያ ጉዳያችን ከማህበረሰቡም በስነ ልቦና የተጎዳውም በርካታ ወንድም እህት እናት አባት ልጆቹን የተጨፈጨፉትን እና ለዘመናት የነበረውን ስቆቃ በተለይም ሳይኮሎጂካሊ የማጽናናቱ ስራ እለታዊ ምግብ የማድረስ የማረጋጋት ስራ እየሰራ ነው ያለው። ከዚያ ውጭ የህዝብ አገልግሎት ሰጪ ተቋማት ወደ ስራ እንዲገቡ የመጀመሪያው ህግ ማስከበር ስለሆነ ህግ ሊያስከብሩ የሚችሉ ሚሊሻን የማደራጀት የፖሊስ ተቋሙን የማቋቋም የፍትህ ተቋማትን የማቋቋም ቀጥሎ ማህበራዊ አገልግሎት የሚሰጡ እንደ ትምህርት ቤት፣ ጤና ተቋማትን የማደራጀት ነው። ወደ ስራ የማስገባት ስራ እየተሰራ ነው ያለው። ቀጥሎ ሊመጣ የሚችለው ይህም ህጋዊ መልክ የሚያስያዝ ስራ ነው። ከዚህ ውጭ እነዚህ አካባቢዎች ላይ የልዩ ኃይል አስተማርተናል። አሁንም ይቀጥላል። የምናስወጣውን የምናስገባውም አይደለም የኛ ማንዴት ነው። የውጭ አካላት እና ቅድም የጠቀሽው ተቃዋሚ ኃይል ጭምር በዚህ ጉዳይ ላይ ሀሳብ ማንሳት ክሱን ውሃ የሚቋጠር ክስ አይደለም። ትክክለኛው ነው የሚሉ ድምዳሜ የለንም። ይህ እኛ ጉዳይ ነው፣ የውስጥ ጉዳያችን። በድምዳሜ ደረጃ ከትግራይ ያስወጣ ሀረግ የገባው የዩኤስ መንግስትም የገለጸው ማለት ነው ሴክሬታሪ ትክክል አይደለም የሚል በገጾቻችንም በሚዲያም የሰጠንበት ሁኔታ ነው ያለው። አሁንም ከዚህ የተለየ አይደለም። ይሄ መያዝ አለበት የሚል ሀሳብ ነው ያለ።
በሌላ በኩል የአማራ ክልል ልዩ ኃይልና የኤርትራ ሰራዊትን በተመለከተ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን እና አምነስቲ ኢንተርናሽናል ያወጡትን መግለጫ ተከትሎ ምላሽ የሰጠው የኢትዮጵያ መንግስት በአንድ አገር የውስጥ ጉዳይ ጣልቃ የመግባት ሙከራው ተቀባይነትና አግባብነት የሌለው ነው ብሎታል። የኤርትራ መንግስት በበኩሉ የሚቀርበውን ክስ እስካሁን ከማስተባበል ውጪ ያለው ነገር የለም። አድማጮች፣ በዚህ ጉዳይ ላይ ያደረግናቸውን ሰፋ ያሉ ቃለ ምልልሶች በቅዳሜና እሁድ ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናመራው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ባለፈው ሳምንት አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ የቬጋስ ከተማ ኮቪድ በከተማይቱና በነዋሪዎቹ ላይ ስላደረሰው ጉዳት የኢትዮጵያውያን ማህበረሰብ ስለሚገኙበት ሁኔታ ያጫወቱንን ነበር ያሰማናችሁ። ሁሌም ስለሚያከራክራቸው የሀገራቸው ኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። አራቱ የቬጋስ ነዋሪ ጓደኛሞች አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና አቶ መስፍን ተስፋዬ ናቸው። ያነጋገራቸው ደረጀ ደስታ ነው። የዛሬውም ዝግጅት አቶ መሳይ ኮቪድ በኑሯቸውና በማህበራዊ ግንኙነታቸው ላይ ያደረሰውን ጉዳትና አሁን የሚገኙበት ሁኔታ በሚያብራሩበት ይጀምራል።
አመሰግናለሁ። በጣም የጎዳ ነው። ወደ 70% የሚሆነው ገቢ ሉዝ አድርገናል እና የመንግስት አንኤምፕሎይመንት ፔመንት ባይኖር ኖሮ አብዛኞቻችን ጎዳና ላይ ነበር የምንወጣው። ቤታችንን ነበር የምናጣው። መኪኖቻችን እንነጠቅ ነበር። የፓንደሚክ ፔመንቱ ባይኖር ነው ያን ያህል ነው የጎዳ ነው። ወደ 70% ቢዝነሱን ኦል ኦቨር ቬጋስ ገሎታል። ምንም ማንም በማንም ላይ ኮምፕሌን ሊያደርግ አይችልም። ለምን? በበሽታው ምክንያት ፍላይት ቀንሷል። ሰው መንቀሳቀስ አይችልም። አሜሪካ ውስጥም ወደዚህ መምጣትም አይችልም። በዛ ምክንያት በጣም ቬጋ ውስጥ የሚዝናና ሰው ራሱ የለም። አጋጣሚ እንደው ድራይቭ አድርጎ ከካሊፎርኒያ ቅርብ ካሉ ስቴቶች ከኒው ሜክሲኮ፣ ከአሪዞና የሚመጡ ሰዎች ካሁን በስተቀር ብዙ ሰው ፍላይትም ስለሌለ አይመጡና በጣም ቀንሷል ስራው በጣም።
አቶ አወቀስ እዚህ ላይ የሚጨምሩልኛል?
አዎ፣ እንግዲህ ኮቪድ-19 ቬጋስን በተለይ ከማንኛውም የአሜሪካ ክፍለ ግዛት በጣም የተጠቃበት ሁኔታ ነው ያለው። ምክንያቱም ስቴቱ ቤዝ የሆነው በቱሪዝም ላይ ነው። በተጨማሪም ደግሞ ኮንቬንሽን ወይም ደግሞ ባዛር ካሄደበት ከተማ ነው በሰፊው። አሁን ለምሳሌ በዚህ ሰዓት በዚህ ሳምንት በተለይ እንደ ድሮ ቢሆን ኖሮ ከ200-300 ሺህ ሰው በአንድ ሳምንት ውስጥ የሚመጣበት ጊዜ ነበረ። ለዚህ ኮንቬንሽን ኢኤስ የሚባል ወይም ደግሞ ኤሌክትሪክ ሾ የሚሉት አለ፣ ኮንሱመር ኤሌክትሪክ ሾ የሚባል። እነዚህ ሁሉ እንግዲህ ብዙዎቹ በአጠቃላይ በአመቱ ውስጥ የነበረው ባዛር ተዘግቷል እንዳለ። ይሄ ማለት ደግሞ ከ3-5 ሚሊዮን ህዝብ ማምጣት የሚችል ነው በአጠቃላይ ቢደመር። ይሄ ሁሉ ዘንድሮ አልተካሄደም። ይሄ የሚያስቀረው ምን ያህል እንደሆነ እንግዲህ መገመት ይቻላል። አት ዘ ሴም ታይም ደግሞ የእኛ ስቴት በአሜሪካ ውስጥ ትልቅ ከሚባለው ስቴት ካሊፎርኒያ ጎረቤት ነው እና ብዙ ከስተመራችን በየሳምንቱ የሚመጡት ከካሊፎርኒያ ነው። ካሊፎርኒያ እንግዲህ ከ40 ሚሊዮን ህዝብ በላይ የሚኖርበት ስቴት ነው እና ከነቫዳ ጋር የተያያዘ ነው። ስለዚህ እነዚህ ሰዎች ሁሉ በየሳምንቱ የሚመጡት ፍሪ ዊከንድ ሰው አልመጣም ከተባለ ወደ 200,000 300,000 በሳምንት ዊከንዱ ላይ ይመጣል። አሁን 10,000 መምጣቱን ይጠራጠራል። እንግዲህ ይሄ ሁሉ በጋምብሊንጉ ላይ በሌላም ኢንዱስትሪ ውስጥ ያሉትን ሰዎች በጣም አፌክት አድርጓል። በዚህ ዛት የኛ ህዝብ ደግሞ እኛ የኢትዮጵያን ኮሚኒቲ በአብዛኛው የሚሳተፈው በሰርቪስ ላይ ነው ያለው በብዛት። ስለዚህ እነዚህ ሰርቪስ ኢንዱስትሪዎቹ በጣም አፌክት ሆነዋል። ትራንስፖርቴሽን ኢንዱስትሪ በብዛት አበሻ አለበት። ዲለር እነዚህ ጋምብሊንግ የሚያጫውቱ ሰዎች በብዛት የሚሰሩበት ቦታ ነው። እነዚህ ሁሉ አፌክት ሆነዋል። ብዙዎቹ ሌኦፍ ተደርገው ቤት ቁጭ ብለዋል እና የሚሰሩት ደግሞ የቀሩት ደግሞ ኦልሞስት ግማሽ ሆቴሎቹ ዝግ ስለሆኑ የተወሰነ ሰዓት ወይም በሳምንት 3 ቀን ወይም 2 ቀን የሚሰሩ ናቸው። በዛ የተነሳ ኮሚኒቲያችን ብዙ ኢኮኖሚካሊ አፌክትድ ሆኗል ብዬ እገምታለሁ።
አቶ መስፍን ወረሽኝ፣ በማህበራዊ ህይወት ላይ በኢትዮጵያውያን ማህበራዊ ህይወት ላይ እንግዲህ ቅድም ያየነው በስራ እኩል ነው እና በማህበራዊ ህይወታችሁ ላይ በትምህርት ቤት ልጆችን አሁን እንግዲህ እንደነገሩኝ ልጆች እያመጡ ነው። በትምህርት ቤት ላይ፣ በቤተ እምነቶች ላይ፣ እንደዚሁም በተለያዩ እንደ እድር እና በመሳሰሉ ግንኙነቶች ላይ ምን ተጽዕኖ አሳድሯል?
አዎ ተጽዕኖ አለው። ሰው አይገናኝም። በኮቪዱ ምክንያት ሰው ስለማይገናኝ ብዙ ጊዜውን ቤት ውስጥ ነው የሚያሳልፈው። በትምህርት ቤትም ከሄድም ልጆቹ ትምህርት ቤት አይሄዱም። እነሱን ቀኑ ሙሉ ቤት ውስጥ ትምህርታቸውን መከታተል አለብህ፣ ሞርካቸውን ማሰራት አለብህ። አብዛኛው ስራ በቃ ራሱ ወላጁ ላይ ነው የወረደው መጥቶ። ከዛ በተረፈ ትምህርት ቤት ባለመሄዳቸው ልጆቹ በቃ እንትን ያደርጋቸዋል፣ መታሰራቸው ይሰማቸዋል። በማህበራዊ ግንኙነታችን መገናኘት አንችልም። አብረን መብላት አንችልም። አብረን መጠጣት አንችልም። እንደ ድሮ በተወሰነ ርቀት ነው የምንገናኘው። እንደ ድሮ አንገናኝም። ብዙ ነገሩን አጉድሎታል።
እዚህ ጓደኛሞች ግን ገናኙበት የምትወያዩበት ሁኔታ አለና እሱ አላገዳችሁም? እንደምን ብላ
እሱ እንግዲህ ማለት ሁላችንም አንድ ቦታ የምንሄድበት ቦታ አለ። ሾፒንግ ለማድረግ የምንሄድበት ቦታ አለ። እዛች ቤት ስንገባ በተቻለ መጠን ሶሻል ዲስታንሳችንን ጠብቀን እንወያያለን። እንትኑም አለ፣ ናፍቆቱም አለ። ከቤት ስትወጣ ደስ ይልሃል፣ ወጣ ብለህ ውጪ ስትነጋገር እና በዛ ምክንያት ትንሽ እንወያያለን እንጂ ብዙ አንገናኝም። ሁሉም ይፈራል፣ በቃ ወደ ቤቱ ነው።
አወቀንኝ። እንግዲህ ምንድን ነው ትልቁ አንዱ ሌላ ነገር፣ ያው ማህበራዊ ኑሮውን በምንመለከትበት ጊዜ የስራ ጫናው በእኛ ላይ በርትቷል። ምክንያቱም ልጆች ከትምህርት ቤት ከቤት ሆነው ነው የሚማሩት። ልጆቹን ፍራስትሬት ያደርጋሉ፣ ፋሚሊውም ራሱ ፍራስትሬት ያደርጋል። መውጣት አይችልም፣ መንቀሳቀስ ስለማይችል ልጆቹን በጣም የመነጫነጭ ስሜት ያሳያሉ። አንዳንዴም የመጣላት ስሜት ያሳያሉ። የትምህርት ሁኔታውም በጣም አፌክት አድርጓቸዋል። ምክንያቱም ኦንላይን ነው የሚማሩት። በተለይ ከአንደኛ እስከ ስድስተኛ ያሉት ልጆች ኦንላይን ለመማር ያላቸው ችሎታ በጣም አስቸጋሪ ነው። በዚህም አይነት ሲስተም ደግሞ ወላጆቹም የተወሰነ ወላጅ ምን ያህሉ ወላጅ ይሄንን ሳፕላይ አድርጎ በደንብ ተከታትሎ ለልጆቹም ለመስጠት አስቸጋሪ ነው። ምክንያቱም የትምህርት አሰጣጡ ፕሮግራም ከሀገራችን ትንሽ ለየት ይላል። አንዳንድ ጊዜ የቋንቋ ባሪየርም አለ። በዛ የተነሳ ልጆቹ ትንሽ በቂ ትምህርት እያገኙም አይደለም። ልጆቹ ላይ በጣም ሳይድ ኢፌክት አለው። እንኳን በእኛ ኮሚኒቲ፣ በነጩም ኮሚኒቲ ውስጥ ይሄ ፕሮብሌም ብዙ ኮመንቶች ሲሰነዘሩ ሰማለሁ። እንግዲህ ልጆቹና ቤተሰቡን በተመለከተ ይሄ አይነት ችግር አለ በኔቫዳ ውስጥ ወይም ላስ ቬጋስ ከምታ
ደግሞ ወደ
ላይ ልጨምር ትንሽ ሁለት ነጥብ
ማልበል
ዮሴፍ ነኝ።
ዮሴፍ፣ እሺ። አተሰፍሽ
አው ሌላው ይሄ ችግር በኮቪድ ምክንያት ሰው ከቤቱ መዋሉ ያው የኛ መስተጋብር የኢትዮጵያውያን ይታወቃል። ጠርጋችን፣ ሀዘናችን፣ ደስታችን፣ ክርስትናችን፣ ማህበራችን ተሰባስበን ነው የምናደርገው። ያንን ኮምፕሊት ሊያጠናል። ያ ደግሞ የመንፈስ መጨነቅ አንዳንድ እንትን ላይ ደርሷል እና አሁን በየቤቱ አንዳንድ ጊዜ ይሄ የማህበራዊ ችግሮች ራሳቸው በተወሰነ ደረጃ ደርሰው በዚህ በኮሚኒቲ በኢትዮጵያ ኮሚኒቲ እንደውም በቴሌኮንፈረንስ ባለፈው ሳምንት ሀሳቡ ቀርቦ ውይይት የተደረገበት ሁኔታ ነው። ምናልባት የፋሚሊ ዲስተርባንስ፣ ባልና ሚስት ያለ ግጭት፣ ሌሎችም ነገሮች እቤት በመዋል ብቻ የሚፈጠሩ ነገሮች እነኝን ነገሮች አሉ። ሌላ ኢቭን ወንድምና እህት ወይም የክሎዝ ጓደኛ እንኳን ራሱ የማይሄድበት ሁኔታ ቤቱን ዘግቶ ያለበት፣ ታሞም እንኳን መጠየቅ የማይቻልበት ምንም ይሁን ምን ኮምፕሊትሊ ከኛ ባህል ውጪ ያደረገን ትልቅ ተጽዕኖ የፈጠረብን ነው ይሄ በሽታ ከገንዘብ ከማሳጣትና ችግር ከመፍጠር ባሻገር ማለት። አመሰግናለሁ።
በቬጋስ ከሚኖሩት አራቱ ኢትዮጵያውያን ጋር ያደረግነው ውይይት አልተጠናቀቀም። ቀሪዎቹንና በተለይም በአገራቸው ወቅታዊ ጉዳይ የሰጡንን አስተያየት ጨምሮ ሙሉውን ዝግጅት በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሰሳት ጀምሮ በሚያስተላልፉ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባተ እና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከሚሰሳት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።